የርዕሰ ሊቃነ ጳጳሳት ሳምንታዊ የዕለት ሮብ አጠቃላይ ትምህርተ ክርስቶስ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በሰሜናዊ ንፍቀ ክበብ የበጋ ወቅት የረፍት ጊዜ ምክንያት ለሳምንታት አቋርጦት የነበሩትን ሳምንታዊ የዕለት ሮብ አጠቃላይ ትምህርተ ክርስቶስ ዛሬ ሮብ ረፋድ ላይ በጳውሎስ ስድስተኛ አዳራሽ በብዙ ሺህ የሚቆጠሩ የሀገረ ስብከቱ ምዕመናንና በተለያየ ምክንያት በሮም የሚገኙ ነጋዴያን በተገኙበት ጌታ ኢየሱስ ለሐዋርያቱ ያቀረበው የመጀመሪያ የተራራ ስብከት በመንፈስ ድሃዎች ብፁዓን ናቸው የሚለው ሲሆን፣ ይህ መምሪያ የኢየሱስ አጠቃላይ ትምህርትን የያዘ ሲሆን የእውነተኛ ደስታ መንገድም ነው ሲሉ የብፅዕና ስብከት የአንድ ክርስቲያን ሕይወት መስተዋት መሆኑን ገልጠዋል። ስለዚህ እያንዳንዱ ክርስቲያን የእግዚአብሔር ትእዛዛትን ብቻ ሳይሆን እነዚህንም በቃል መያዝ እንዳለባቸው ካሳሰቡ በኋላ በአደባባይ የተገኙት ሁላቸው ከሳቸው በኋላ እንዲደግሟቸው እንዳደረጉም ከቦታው የወጣ ዜና አመልክተዋል። ቅዱስነታቸው ያቀረቡት ትምህርት ከመላ ጎደል ይህንን ይመስል ነበር።
Cari fratelli e sorelle, buongiorno. Nelle precedenti catechesi abbiamo visto come la Chiesa costituisce un popolo preparato con pazienza e amore da Dio e al quale siamo tutti chiamati ad appartenere.
ውድወንድሞችና እህቶች እንደምን አደራችሁ? ባለፉት ትምህርቶቻችን ቤተክርስቲያን እንዴት አንድ ህዝብ እንደምትቆም፣ ህዝቡም በእግዚአብሔር ትግስትና ፍቅር እንደሚዘጋጅና እኛም የዚሁ ህዝብ አባል እንድንሆን የተጠራን መሆናችንን ተመልክተን ነበር። ዛሬ ደግሞ ጌታ ኢየሱስ ህይወቱን በመስጠት ያቆመው አዲስ ኪዳን የቆመው ይህንን ህዝብ አዲስ ህዝብ ተብሎ እንዲጠራ ምክንያት የሆነውን ነገር ለመመልከት ወዳለሁ። የህዳሴ በብሉይ ኪዳን የተደረገውን ጉዞ አይክድም አይቃወምም፣ ነገር ግን ወደፊት እንዲራመድ በማድረግ ፍጹምና ሙላት እንዲያገኝ ያደርጋል። ብሉይ ኪዳንና አዲስ ኪዳን የሚያገናኝ ቁልፍ አለ። ይህም መጥምቁ ዮሐንስ ነው። በሶስቱ ወንጌሎች እርሱ የጌታን መምጣት አስቀድሞ በመናገር ህዝቡ ንስሐ እንዲገቡና ልባቸው የእግዚአብሔርን መንግስትና መጽናናትን እንዲቀበሉ የሚያዘጋጅ ጸያሄ ፍኖት ወይንም የጌታ ፊት አውራሪ ነው። የዮሐንስ ወንጌል ክርስቶስን ሲመሰክርልን ኢየሱስ ከላይ ከሰማይ እንደሚመጣና ኃጢአታችንን ስርየት በማድረግ ህዝቡን ለራሱ ሙሽራ ሊያደርግ ከሁሉም በላይ የመረጠው ሰውን ነው። መጥምቁ ዮሐንስ በመጀመሪያ የክርስቶስን መምጣት ያበሰረና የመሰከረ የመጽሐፍ ቅዱስ ዋና ቁልፉም ይህ ነው። እንደ ድልድይ በብሉይ ኪዳን የነበሩትን ተስፋዎች እንዲፈጸሙ ሲገልጽ ከትንቢቶቹም የተፈጸሙት የክርስቶስ መምጣትን ነው። ዮሐንስ መጥምቁ በምስክርነቱ ክርስቶስን ያሳውቀናል፣ እንድንከተለውም ይጋብዘናል። ያለ ምንም ጥርጥርም ትህትና፣ ንስሐና የልብ ለውጥ እንደሚያስፈልግ ይነግረናል። እንደ ሙሴ ከእግዚአብሔር ጋር የነበረውን ኪዳን አስርቱን ትእዛዛት በሲናይ ተራራ በመቀበል እንዳከበረ ሁሉ እንዲሁም ኢየሱስ ከአንድ ተራራ በገሊላ ወንዝ አጠገብ ለደቀ መዛሙርቱና ተሰብስቦ ለነበረው ሕዝብ አዲስ የቅድስና ትምህርትን አስተማረ። ሙሴ በሲናይ ላይ ትእዛዛቶቹን ሲቀበል አዲሱ ሙሴ ሆኖ ኢየሱስ ደግሞ በገሊላ ወንዝ የብፅዕና ጎዳናን አስተማረ። የቅድስና ጎዳናው እግዚአብሔር የሚያመለክተው የሰው ልጅ በውስጡ ያለውን የደስታን ፍላጎት ለማሟላት መልስ የሚሰጥ ነው። እርሱም የቀድሞ የህብረት ኪዳን የሆኑ ትእዛዛቶቹን ካከበርን ነው። እነሱም የቀድሞውን የህብረት ኪዳን የሆኑ ትእዛዛቶቹን ካከበርን ነው። እኛ አስርቱ ትእዛዛት ለማክበር ተምረናል። በእርግጥ ሁላችሁም ታውቁታላችሁ፣ በትምህርተ ክርስቶስ ተምራችሁታል። ግን በቅድስና ለመኖር አልተለማመድንም። እስቲ ቅድስናን ለማስታወስ በልባችን እናትመው። አንድ ነገር እናድርግ። እኔ ስላችሁ እናንተ ደግሞ ድገሙት። ተስማማን? በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና።
I poveri di spirito, perché di essi è il regno dei cieli. Beati quelli che sono nel pianto, perché saranno consolati.
የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የነርሱ ናትና እስቲ አንድ ነገር እናድርግ የቤት ሥራ ልስጣችሁ መጽሐፍ ቅዱስ አሁን በእጃችሁ ያዛችሁ ሁልጊዜም በቦርሳችሁ ይሁን በኪሳችሁ ትንሿ መጽሐፍ ቅዱስ እንድትይዙ አሳስባለሁ ዛሬው ነተኛ ደስታ የሚለውን በማቴዎስ ወንጌል ምዕራፍ 5 ላይ ታገኙታላችሁ በድጋሚ አንብቡት ስለምታነቡትም አመሰግናለሁ በእነዚህ ቃላት ላይ ክርስቶስ የሰጠንን አዲስ ነገር እንድንመለከት ይህም አዲስ ነገር ክርስቶስ ራሱ ነው በርግጥ ስለ ብጽና ስንመለከት ክርስቶስ ነው የሚገለጽልን የሱን አይነት ህይወት መንገዱ ወደ ደስታ ህይወት ያደርሳል እኛም ክርስቶስ በሚሰጠን ጸጋ ይህንን መንገድ መጓዝ እንችላለን ከአዲሱ ህግ ባሻገር ኢየሱስ ሌላ እንዴት እንደምንፈረድ ይነግረናል ዓለም ሲያልቅ እኛ ለፍርድ እንቀርባለን ምን አይነት ጥያቄ ይሆን እዛ የምንጠየቀው ምን አይነት ይሆኑ እነዚህ ጥያቄዎች የሚፈርደን ዳኛ በምን ስርዓት ይሆን የሚፈርደን በማቴዎስ ወንጌል ምዕራፍ 25 በምናገኘው ነው ዛሬ የቤት ስራችሁ የማቴዎስ ወንጌል ምዕራፍ 5 ኢየሱስ በተራራው ላይ ያስተማረውን ትምህርት እነተኛ ደስታንና እንዲሁም ምዕራፍ 25 በአለም መጨረሻ በሚሆነው ፍርድ የምንጠየቀው በዛን ጊዜ ነው በዛን ጊዜ ነው ንብረት ሀብታችን ዋስትና ሊሆኑ አይችሉም ጌታችን ኢየሱስ ክርስቶስ የሚያውቀን እኛም በተራችን ድሃውን የተጠማውንና የተራበውን የታመመውን በእነሱ በክርስቶስ ካስተናገድን እነዚህ ብቻ ናቸው ለኛ ለክርስትና ህይወት መሰረታዊ በመሆን ክርስቶስን በየዕለታዊ ኑሯችን እንድንኖር የሚፈልገው እነተኛ ደስታን ሳነብ በየዕለቱ የክርስትና ህይወቴ እንዴት መሆን እንዳለበት አስባለሁኝ እንዲሁም ማቴዎስን 25 በማንበብ የህሊና ምርመራን እናድርግ በየዕለቱ ይህንን ሰራሁ አደረኩ ብለን ብናነብ ደስ ያሰኘናል ቀላል ነገሮች ቢሆኑም ግን ተጨባጭ ናቸው ውዶቼ አዲስ ኪዳንን የሚያቆሙ ዋና ነገር በእግዚአብሔር ምህረትና ርህራዬ የተሸፈነ ከክርስቶስ ጋር አንድ መሆን ነው ልባችንን በደስታ የሚሞላው ደግሞ ይህ ነው እንዲሁም ዘወትር በመናገኛቸው ወንድሞቻችን ፊት ላይ ህይወታችን በጎን ታማኝ እግዚአብሔርን ፍቅር ምስክር የሚያደርገው ይህ ነው ሲሉ ካስተማሩ በኋላ በመጨረሻ የቤት ስራችሁን አትርሱ የማቴዎስ ወንጌል ምዕራፍ 5 እና 25 እንድታነቡት ይሁን እግዚአብሔር ይስጥልኝ በማለት ትምርታቸውን ፈጽሞ በተለያዩ ቋንቋዎች በማመስገንና ሐዋርያዊ ቡራኬ በመቸር ህዝቡን አሰናብተዋል